የኢትዮጵያ ፌዴራላዊ አስተዳደር በቋንቋ የተሸነሸነ በመሆኑ ከኢትዮጵያዊነት ይልቅ የክልላዊነት ስሜት እንዲጎላ አድርጓል ሲሉ ሶስት ምሁራን ባለፉት ቀናት በተከታታይ ባስተላለፍናቸው ውይይቶች መናገራቸው ይታወሳል። ለዚህ አባባላቸው በቅርቡ በኦሮሚያና በአማራ ክልል የተነሱትን ተቃውሞዎች እንደ ምሳሌ ያቀርባሉ። ምሁራኑ በዚህ በዩናይትድ ስቴትስ ኖርፎክ ቨርጂኒያ በሚገኘው ኦልድ ዶሚኒየን ዩኒቨርሲቲ የፐብሊክ ሚዲየሽን እና ፖሊሲ ማለት የህዝባዊ ሽምግልናና ፖሊሲ ፕሮፌሰር ዶክተር ብርሃኑ መንግስቱ በዊሊያም ኤን ሜሪ ዩኒቨርሲቲ የህግ ክፍል ሲያስተምሩ የነበሩ አሁን በጡረታ የሚገኙት ፕሮፌሰር ኤሚሬተስ ዶክተር አለም አንተ ገብረስላሴና በኒውዮርክ ከተማ በሚገኘው ሲቲ ዩኒቨርሲቲ የአፍሪካ ጥናቶች ፕሮፌሰር ዶክተር ገላውዲዮስ አርአያ ናቸው። ያነጋገረቻቸው አዳነች ፍሳሐዬ ነች።
በመጀመሪያ ዶክተር አለም አንተ ገብረስላሴ፣ ዶክተር ገላውዲዮስ አርአያ፣ ዶክተር ብርሃኑ መንግስቱ ለትብብራችሁና ለጊዜያችሁ በጣም እናመሰግናለን። አሁን እንግዲህ እንደሚታወቀው ኢትዮጵያ ውስጥ ፌዴራላዊ ስርዓት ከተመሰረተ 25 ዓመታት አልፈዋል። እስካሁን ባለው ጊዜ ደህና መስሎ ቆይቶ አሁን ግን በአንዳንድ የአማራ ክልል ቦታዎች ከወልቃይት ጋር ተያይዞ አንዳንድ ችግር እየታዩ ናቸውና እስቲ ስለዚህ ስለ ፌዴራላዊ አወቃቀር ያላችሁን አመለካከት ብትነግሩን። በዶክተር አለም አንተ ገብረስላሴ እንጀምር።
እሺ፣ አመሰግናለሁ ወይዘሮ አዳነች። እኔ መሰረታዊው ችግር የሚመነጨው ከፌዴራላዊ አወቃቀሩ ነው የምለው አንደኛ። ሁለተኛ ደግሞ ይሄን አወቃቀር ስራ ላይ እንዲውል የጠነሰሱት ኃይሎች የኢትዮጵያን ሕዝብ ፍላጎት ወይንም ጥቅም የሚያካትቱ ኃይሎች አልነበሩ። ይሄን ለማለት የምፈልገው ምንድን ነው፣ በ1984 ዓመተ ምህረት ህወሓትና ኦነግ ናቸው ያን ቻርተር ያረቀቁት። ይሄንን አወቃቀር እንደገና በህገ መንግስት ደረጃ አጸደቁት። ይሄ ሲያደርጉ ኦነግ የሚፈልገውን ኦሮሚያ የሚባል በታሪክ ያልነበረ ግዛት፣ ሰፊ ግዛት ኦሮሚያ ተብሎ ኦነግ እንዲያስተዳድር፣ ሁለተኛ ደግሞ አማራ የሚባል በታሪክ ያልነበረ ወይም ጎንደር ወይም ጎጃም ወይም ሸዋ ወይም ወሎ ወይም ትግራይ ወለጋ እንደዚህ የመሳሰሉ አገሮች ነው የነበሩት። ግን አማራ የሚባል ክልል በታሪካችን ኖሮ አያውቅም፣ ኦሮሚያ የሚባል ኖሮ አያውቅም። ይህንን የፈጠሩት ሰዎች ግን ለራሳቸው አገዛዝ ይመቸናል ብለው በማሰብ ለጊዜው ነው፣ ለዘለቄታው ግን እንደማይመች ይኸው አሁን ሰሞኑን የተከሰተው ሁኔታ እያሳየን ነው። እና መሰረታዊ ችግሩ የሚመነጨው ከዚህ አወቃቀርና ውቅሩን የሰሩት ኃይሎች የአማራው ሕዝብ አልተወከለም ለእኔ ሊሰጠኝ ይገባል ብለው ወሰኑን ከልለው የተደራደሩበት ሁኔታ አልነበረም። በአማራው ክልል በኩል ቢያንስ ችግሩ የሚመነጨው ከዛ ነው ለማለት ፈልጌ ነው።
ይህንን የፌዴራላዊ አወቃቀር ሲያቅዱ ኢትዮጵያ እንግዲህ እንደምናውቀው የኦሮሞ ሕዝብ ንቅናቄ፣ የኦሮሞ ነጻ አውጪ ግንባር፣ ኤርትራውያን በበኩላቸው በኤርትራ በኩል ተጨቆንን ብለው ሲታገሉ ነበር አይደለም እንዴ? እነዛ ሲታገሉ የነበሩት በአንድ ማዕከላዊ መንግስት መተዳደሩ አልጠቀመንም፣ ተጎድተናል፣ ራሳችንን ለማስተዳደር አልቻልንም ተብሎ ብሔር ብሔረሰብ ራሳቸውን እንዲያስተዳድሩ የሚል እምነት ስለነበረ በተለይም በግራ ዘመን በሆኑ ኃይሎች ወይም ደግሞ ይታገሉ በነበሩት እንደ ኦነግና እንደ ህወሓት የመሳሰሉትና ሌሎቹ ይህንን መሰረት በማድረግ መሰለኝ እነሱ እንግዲህ ይህን የመሰረቱት ብሔር ብሔረሰቦች ራሳቸው እንዲያስተዳድሩ በሚል።
አዎ፣ እንግዲህ ይሄ በስሎጋን ደረጃ በመፈክር ደረጃ ኦነግ ለምሳሌ የኦሮሞ የሚባል ግዛት አለ በሚል የብሔሮች ጥያቄ የብሔር መብት በሚል ታግሏል። በእርግጥ የትግራይ ነጻ አውጪ ድርጅትም እንደዚሁ። ነገር ግን ኦነግ በመፈክር ደረጃ በተወሰነ ደረጃ ታገደ ቢባልም ሰፊው የኦሮሞ ህዝብ ደግሞ ያንን ግዛት የኔ ነው እና አንተ ነህ የምትወክለኝ ብሎ ድምፅ የሰጠበት ጊዜ የለም። ማዕከላዊ የህግ አረቃቀቅ ስነ ስርዓት ተፈጥሮ በመቻቻል በኮምፕሮማይዝ ማለት ነው፣ በመቻቻል አይነት መንገድ ልዩ ልዩ ፋክተሮች ልዩ ልዩ ሁኔታዎችን በተመለከተ ሁኔታ የሀገሪቱ አስተዳደር ሊካለል ይችል ነበር። ከኢትዮጵያ ተገንጥሎ መውጣት እንደ መብት ተደርጎ በህገ መንግስት መረቀቅ እንደዚህ ሁሉ የብሔረሰብ ትግል መብቶች ናቸው ብለን ማየት የሚገባን አይመስለኝም።
እሺ፣ አሁን እንግዲህ ወደ ዶክተር ገላውዲስ ሊሄድና ክልል የሚለውን ክልል ስሙን ትተን ብሔር ብሔረሰቦች ራሳቸውን በራሳቸው ማስተዳደር የሚለው ምክንያቱም መሰረቱ የሚመስለኝ በዛን ጊዜ ሌሎቹ እነ ኢሃፓም ሌሎችም ብሔር ብሔረሰቦች ራሳቸውን እንዲያስተዳድሩ የሚለው በአብዛኛው የሚቀበለው ነበርና ይሄንን መሰረት በማድረግ መሰለኝ ይሄንን የተመሰረተውና ይሄንን በሐሳባችን ይዘን እንድንወያይ ብዬ ነው ዝም ብለን ክልል የሚለውን አንጠልጥለን ከምንወስደው። ዶክተር ገላውዲስ አርአያ፣
እኔ እንዴት ነው ያየሁት የፌደራል አወቃቀር በመሰረተ ሐሳቡ መስማማበትና በብዙ አገሮችም የሰራ ስለሆነ ለኢትዮጵያም እንደ መፍትሄ ነበር ያየሁት ከመጀመሪያው ነው። ሆኖም ግን አንዳንድ ጊዜ ብሔር ብሔረሰቦች እንላለን እንጂ እኔም በነገራችን ላይ የማምንበት ነው የምደግፈው ነው ብሔሮች እኩልነት እንዲያገኙ ከተቻለም ራሳቸውን የሚያስተዳድሩበት ሁኔታ ከተፈጠረ መልካም፣ ባህላቸውንና ቋንቋቸውን የሚያሳድጉበት መንገድ ከተፈጠረ መልካም። ነገር ግን ከኢትዮጵያ ታሪካዊ አንጻር ከተነሳን ምን ያህልስ ማስተዳደር ይችላሉ የሚልም ጥያቄ ሊመጣ ይችላል። አንዳንድ ጊዜ አሁን በአንጻራዊ በሆነ መንገድ እንኳን ካየ ነው ትንሽ የተማረና እውቀት ያለው ወይም አገር ማስተዳደር ይችላል ብለን የምናያቸው ብሔሮች ምናልባት ትግራይ፣ አማራና ኦሮሞ ነው ሊሆን የሚችለው። ሌላው ግን በጣም ተበድሎም ተንቆም ተረስቶም የነበረ እንደነ ጋምቤላን አለ። ምንጊዜም በማዕከላዊ መንግስት ላይ ጥገኝነት ይኖራል ምንጊዜም። እና ራሳቸውን ያስተዳድሩ ሲባል እኮ ያን ሁሉ ነገር ማየት ያስፈልጋል። ግን ዋናው ነገር እኔ ምንድን ነው ያሰጋኝና ከመጀመሪያ ሆኖ እና በአንድ መጀመሪያ በጻፍኩት መጽሐፍ ላይ በ95 በፈረንጅ ይሄ የብሔር አወቃቀሩ በቋንቋና በጎሳ ከሆነ የኋላ ኋላ የብሔርና ጎሳ ንቃተ ህሊና በጨመረ ቁጥር በልዩነታችን ላይ ማትኮር እንጀምርና ፍርክስካችን ይወጣል፣ ችግር ላይ እንወድቃለን ብዬ ጽፌ ነበር። ይህን ሁሉም ማየት ያስፈልጋል እኮ። አሁን ያለው ካርታ የኢትዮጵያ ካርታ ካየ ነው አንድ የእንግሊዝ አንትሮፖሎጂስት የጻፈው ዶናልድ ዶናም የሚባል ከሌላች ወንዲ ጀምስ አብሮ የጻፉት ናቸው። ዘ ሳውዘርን ማርሽ ኦፍ ኢምፔሪያል ኢትዮጵያ ይላል መጽሐፉ። ካርታው እንዳለ ተመሳሳይ ነው። በጣም ካርታው እንዳለ ማክሮ ሪጅንስ ይለዋል ዶናልድ ዶናም። እኛ ደግሞ እዚህ ክልል ብለነዋል፣ ወይም ክልል ብለውታል ኢህአዴጎች ማለት ነው። እና በቋንቋ ብቻ ካልክ ብትንትኑም ይወጣል አንድ ነገር። እርግጥ ነው ለብሔሮቹ እኩልነት ተብሎ የተደረገ ሊሆን ይችላል እንደ ጠቀሽው፣ በዛ ላይ ችግር የለብኝም። ግን የሚሻለውም የሆነ የነበረው ምንድን ነው ኦሮሚያ የሚባል አካባቢን ቢኖርም እዛ አካባቢ ደግሞ አት ንዑስ ብሔሮች አሉ ሌሎች በአካባቢው፣ እነሱስ ምን ይሆኑ ነው በጣም አስቸጋሪ ሁኔታ ስለሚፈጠር ህብረ ብሔር የግዛት ክልሎች ቢፈጠሩ ይሻል ነበር የሚል እምነት ነው ያለኝ እኔ።
በነገራችን ላይ እንግዲህ አሁን ያነሱት ደቡብ ህዝቦችን ካየን ደቡብ ህዝቦች አንድ አይደለም፣ ቋንቋ አይደለም። ለምሳሌ እነሱ የተለያዩ ብሔር ብሔረሰቦች ወይም ብሔረሰብ እንበላቸው በአጠቃላይ አብረው እየሰሩ ነው ካለምንም ችግር፣ አማርኛ እንደ የስራ ቋንቋቸው አድርገው እየሰሩ ነው። እንግዲህ
እሱ አንድ ጠቅሳት ነበር። አሁን ንዑስ ኢትዮጵያ ሆና የቆየችው የደቡብ የሚባል ነገር ነው እንግዲህ የደቡብ ክልል። እዛ ላይ እንግዲህ ጉራጌ አለ፣ ሀዲያ አለ፣ ከምባታ አለ፣ ሲዳማ አለ፣ ጊዲ አለ፣ ቡርጂ አለ፣ ጊዲቹ አሉ፣ ቆራ አሉ፣ ካፋ አሉ፣ በጣም ብዙ ናቸው።
ስለ አወቃቀሩ ጉዳይ አንድ ትልቅ ኮንስቲቱሽን ከባድ ነገር እንደዚህ ያለ ሀገርን የሚመራ ነገር በሚወጣ ጊዜ በተግባርነት በሚውልበት ጊዜ በፍጸማ ላይ ምን ችግሮች ሊያመጣ ይችላል የሚል ውይይት ቢኖር ኑሮ ከዚህ ችግር ልንደርስ አንችልም ነበር። አወቃቀሩ ለምን በቋንቋ ሆነ? ለምንድን ነው እንደ ድሮው ተራራውን፣ ታሪኩን፣ ገደሉን ይዞ የተከፈለውን በዚህ አይሻልም ነበር ወይ የሚለውን ነገር አሁን ለማድረግ መቼም አስቸጋሪ መሆኑ ነው። ያለፈ ክረምት መሆኑ ነው ነገሩ አልፏል ኦልሬዲ። በዚህ አከፋፈል የተነሳ ከደቡብ የዛሬ በ2011 በፈረንጅ አቆጣጠር ማለት ነው ስንት ሺህ አማራዎች በዚህ ልትኖሩ አትችሉም ተብለው እንደተባረሩ ቢታወስ ጥሩ ይመስለኛል። በምዕራብ በኩል ደግሞ በቤንሻንጉል በሚባለው አሁን እንደምታስተውሉት ሁላችሁም ውጡ ከዚህ ተብለው ይወጡ ወገኖቻችን አሉ። ይሄ ነገር በቋንቋ ሁለት ወንድሞች እንደተናገሩት መከፋፈሉ ብቻ ሳይሆን በስራ ላይ በሚሞክርበት ጊዜ ብዙ ጉድለቶች እየተከሰቱ ይደዋል። የሆነ ሆኖ እንዴት ወደፊት እንሂድ የሚለውን ጥያቄ በመናነሳበት ጊዜ አወቃቀሩን እንጠይቅ ብቻ ሳይሆን አፈጻጸም ችግር ፈጥሯልና ምን እናርግ በሚለው ውይይት ቢጀመር ጥሩ ይመስለኛል።
አሁን በአካባቢው ስለተፈጠሩ ችግሮች ብንመለከት በኦሮሚያ ብንጀምር የእንቅስቃሴው መሰረት የሆነው ይሄ ማስተር ፕላን የተባለው የአዲስ አበባን የማስፋት እቅድ ጋር የተያያዘ ነው የሚባለው። ግን እሱ ራሱ እንግዲህ ጥያቄ የሚያስነሳ መሰለኝ ኦሮሚያ ከአዲስ አበባ ጋር የሚያገናኙት ነገሮች ሊኖሩ ይችላሉ። አዲስ አበባ እየሰፋች ናት፣ ተወደደም ተጠላም። እስቲ በዚህ ላይ ያላችሁ አመለካከት አሁንም ወደ ዶክተር አለማንተ ልመለስ በተራው ተራ እንድንሄድ።
የሊገርምሽ ይሄ የጎሳ ፌዴሬሽን በተሰራባቸው ሀገሮች በሙሉ እንኳንስ የአዲስ አበባ መስፋፋት የአዲስ አበባ ማስተር ፕላን የሚለው ትልቁ ጥያቄ ይቅርና በትንሽ ነገር በትንሽ ጥያቄ የጎሳ መሪዎች የሚወክሉትን ወይም እንወክላለን የሚሉትን ጎሳ ስሜት በቀላሉ ማነሳሳት ይችላሉ። ይሄ የማስተር ፕላን የተባለው አሁን አንዱ ምልክት ነው። ነገ በአንድ ኢኮኖሚክ ፖሊሲ ምክንያት ወይንም በአንድ የአስተዳደር ጉድለት የመሳሰሉ ነገሮች እንወክላለን የሚሉትን ህዝብ መቀስቀሻ መሳሪያ አድምጠዋል። አሁን በኢትዮጵያ ውስጥ ትልቁ ጠንቅ ይሄ ነው። ቀውጢ ቀን በመጣ ጊዜ ብሔራዊ አንድነት ይዞ መቆም አይችልም። ያገር በየጎሳው እንደሚከፋፈል እኔ በእርግጠኝነት መናገር እችላለሁ።
አንድ ነገር እዚህ ላይ ያነሱት እንግዲህ የኦሮሞ እንቅስቃሴ በሚነሳበት ጊዜ ያኔ ከማስተር ፕላን ጋር የተያያዘ እኛ በእድገት ላይ ምንም ችግር የለብንም፣ እድገትን የሚመለከት ከሆነ ህዝባችን ይጠቀማል። ግን ይሄ ማስተር ፕላን የተባለው እዛ ያለውን የኦሮሞ ህዝብ ከዛ የሚፈናቀለውን በሚጠቅመው መንገድ ይሆናል ወይ አይሆንም ወይ ነው እሱ የሚል ያነሳሉ። ሁለተኛ ደግሞ ወደዛ መስፋፋት ባህላችንና ቋንቋችንን ይበክላል የሚለውንም ያነሳሉና አሁን ወደ ዶክተር ገላውዲ ሰራያ ልሂድና ይሄንንም ሐሳባችሁ ውስጥ ይዛችሁ እንድትወያዩ ነው። እንግዲህ
ኦሮሚያ እንቅስቃሴ አዲስ አበባ ዙሪያ ዋናው ምክንያት የሆነው እነሱ እንደሚሉት ይሄ ማስተር ፕላን የሚባለው የአዲስ አበባ ወደ ክልላችን አልፎ ይመጣና እዛ ያሉትን ገበሬዎች እነሱን ተፈናቅለው እንዲሄዱ ያደርጋቸዋል የሚል ስጋት ስላደረባቸው ነው ብሎ ነው የተንቀሳቀሰው መጀመሪያ። በኋላ ግን መልኩን ቀየረ። አሁን ምንድን ነው ቅድም ዶክተር ብርሃም የጠቀሰው የአሰራር ጉድለትም ስላለ ነው እንጂ ለአራት አምስት ወር ያህል የአሁድ እንቅስቃሴ ሲካሄድ ወይ በመንግስት በኩል ወይ በፓርቲ በኩል ምንድን ነው የምትፈልጉት አይነት እንነጋገርበት ዳያሎግ አይነት መፍጠር አልቻለም።
አቆመው እኮ መንግስት ያ ማስተር ፕላኑን አቆመው፣ ካልተቀበላችሁት ብላ አቆመው።
ኦኬ አቆመ የተባለው ግን በመንግስት ደረጃ ሳይሆን ኦህዴድ ነው። ያ መሆን እኮ ቀጠለ እኮ ነው የምለው ያለሁት እኔ። ከመጀመሪያውንም በሰላማዊ መንገድ እንዲፈታ ማድረግ ነበረባቸው። ይሄ አልተደረገም።
እሺ ዶክተር ብርሃኑ
ነገሮቹ ስታያቸው የተለያዩ ይመስላሉ። ግን መሰረቱ ብሎ ነበር ፕሮፌሰር አለማንተ የጀመረው ወንድሜም ያለው እውነቱን ነው። አሁን በአፈጻጸም ብቻ ሳይሆን ለመፈጸም መሰረቱ ትክክል መሆን ነበረበት። መሬት ለማን ነው የሚሰጠው? ማን ነው መሬቱን የሚያዝበት? ክልል ማለት ይሄኛው የኦሮሞ ነው፣ ይሄኛው የትግሬ ነው፣ ይሄኛው አማራ ነው ከተባለ አፈጻጸሙ መሆን ያለበት እነዚያ ሰዎች ናቸው መወሰን ያለባቸው ማለት ነው። ግን ግልጽ ያልሆነው አጀማመሩ ትንሽ ቅድም እንዳልኩት ውይይት ተከፍቶበት በአወቃቀሩ ምን ይመስላል፣ በአፈጻጸሙስ ምን ይመስላል፣ በሚፈጸምበት ጊዜ ምን ችግሮች ይፈጥራል የሚል ነገር ስላልወጣ ስላልወረደ በየጊዜው የሚፈነዳው ነገር መሰረቱ በደንብ ተጠንቶ ተዋይቶ አልተደረገም። ከዚያ የተነሳ እነዚህ ችግሮች ይመጣሉ። እኔን እንደሚመስለኝ አንድ ማስተር ፕላን ከወጣ ከመውጣቱ በፊት ውይይት ይጠይቅ ነበር። ይሄን ያልከፍል እንደሃልና ልቀቅ ሳይሆን ለቅቄ ተሄዳለሁ የሚል ጥያቄ ስለሚመጣ እነዚህ ነገሮች አስቀድመው ሊታሰቡ ይገባ ነበር። የሚያሳዝነኝ እኔ በእውነቱ ለመናገር ማስተር ፕላን ከወጣ በኋላ እንደገና እንዲህ በቀላሉ ኮላፕስ አርጎ ኦኬ ተውት እንግዲህ ሳይሆንም ማለት ለመንግስት አሰራርም በጥያቄ ላይ የሚያወል ነው። በከባድ ጥያቄ እኮ መንግስት ነው የምናወጋው፣ የግል ስራ አይደለም። መሰረቱን ማስተካከል አለብን ወደ ባሰ ወደ ከበደ ነገር ሳይወስደን ብዬ ነው የማስበው።
እሺ፣ አሁን እንግዲህ ወደ ወልቃይት ጉዳይ እናምራ። ወልቃይት እንግዲህ እንደሚታወቀው በመጠኑ ምን የማይቻለው ህዝቡ የሚናገረው ትግርኛ ነው፣ አማርኛም እንደሚናገር የታወቀ ነው። ምክንያቱም እዛው ነው ያለው፣ ጎንደር አካባቢ ነው የነበረው፣ ዳር ነው ያሉት። ሁለቱንም ቋንቋ ይናገራሉ፣ ግን በብዛት ትግርኛ ይናገራሉ። በዛም ላይ የቦታቸው ስም ሁሉ ትግርኛ ነው። እና አሁን የሚታየው ነገር ትንሽ ግራ የሚያጋባው የወልቃይት ህዝብ እኔ እንደሚመስለኝ ፍላጎቱ ከሆነ አብዛኛው እንደዛ የሚፈልግ ከሆነ ድሮ ወደ ነበርንበት ወደ ጎንደር አስተዳደር መግባት ነው የምንፈልገው ቢሉ መብታቸው ይመስለኛል። እኔ በበኩሌ ግን አቀራረቡን ስናየው ከባድ የሚያደርገው እኛ ትግሬዎች አይደለንም እኛ አማሮች ነን የሚለው ቃል፣ ለምሳሌ ኮሎኔል ደመቀ ዘውዱ የሚባሉት የዛ የኮሚቴ ፕሮፓጋንዳ ኃላፊ ናቸው። እንደዚህ እሳቸው አሁን ለምሳሌ የቲፒኤልኤፍ የህወሓት ታጋይ እንደነበሩ ነው የሚነገረው። አማራ ከሆኑ ለምን ከህወሓት ጋር ታገሉ? ወደ ዶክተር አለማንተ ልመለስ።
እኔ እንዳንቺ እድለኛ አልነበርኩም። ምንም እንኳ የበጌምድር እና የትግራይ ልዩ ልዩ ክፍሎች በአይኔ በእግሬ ረግጬ ያየኋቸው ቢሆንም ወልቃይት ጠገዴን አላየሁም። እነዚህ ሰዎች አማራንን ትግሬንን ማለታቸው አይደለም። እኔ የተወለድኩት ጎንደር ከተማ ነው። እኔ አማራ በሚል ስም ራሳችንን ጠርተናል። ታቅ አማራና እስላም ነው የሚባለው በጎንደር። ማንም ሰው የኦርቶዶክስ ሃይማኖት ተከታይ ከሆነ አማራ ነው የሚባለው፣ የእስልምና ሃይማኖት ተከታይ ከሆነ ደግሞ እስላም ይባላል። በዛ አሁን ሙስሊም ተብሏል፣ ሙስሊም ነው። በዛ አይነት ነው ራሱን የሚከፍለው እንጂ በተናገርሽው ቋንቋ አይደለም። እነዚህ ሰዎችን አንደኛ እንዳልሽው ከድንበር ዳር ስለሆኑ የትግርኛ ቋንቋም ይችላሉ። እንዲያውም አንዳንዶቹ እንደሰማሁት አረብኛም ይችላሉ፣ አማርኛ ማሳምረው ይችላሉ። የሚዘፍኑት በአማርኛ ነው፣ የሚያለቅሱት በአማርኛ ነው፣ የሚያቀራሩት በአማርኛ ነው፣ በትግርኛ አይደለም የሚያደርጉት። ሁለተኛ ግንኙነታቸው ጠቅላላ ታሪካዊ ግንኙነታቸው በሙሉ ከጎንደር ጋር ከጥንት ጊዜ ጀምሮ ከጎንደር ጋር ነው። አሁን እነዚህ ሰዎች በአዲሱ ስነ ስርዓት መሰረት የግለሰብ ምንነት ወይ አማራ መሆን አለብህ ወይ ትግሬ መሆን አለብህ ወይ ኦሮሞ መሆን አለብህ ተብሎ ካርድም መንግስት እያደለ ዘርህን ግለጥ፣ ከዛ ላይ ከካርዱ ላይ ምን ዘር ነህ አንተ የትኛው ጎሳ ነህ ብሎ መንግስት ስለሚያስገድድ ወይ አማራ ወይ ኦሮሞ ወይ ትግሬ ማለት አለብሽ። እና የእነሱ ምርጫ አሁን እንደማየው ምርጫችን አማራ ነው ብለው ተነሱ። በትግራይና በጎንደር ከፍተኛ የሆነ የታሪክ የባህል ትስስር ያላቸው ሁለት ህዝቦች ናቸው። እኔም ማውቃቸው ፈጽሞ ትግሬነት አማራነት የሚል አልነበረም በዛ ዘመን። አሁን ግን ባለው መንግስት ፖሊሲ መሰረት ሰው ምርጫ እንዲያደርግ ተደርጓል። እነዚህም ሰዎች ያንን መርጠዋል።
እነዚህ ሰዎች ሲባል መላ የወልቃይት ህዝብ ነው እንደዛ የሚለው ወይስ የተወሰኑ ናቸው? አሁን እንደምናየው አብሮ እንዲመለስ የምፈልገው ኮሚቴው ጎንደር ሄዶ ነው የሚንቀሳቀስ ያለው፣ መሀል ወልቃይት አይደለም። የወልቃይት ህዝብ ደግሞ እነሱን ተከትሎ ወደ ጎንደር ሲሄድ አላየንም። ይህን ሁሉ እንግዲህ ምን ያህል እንደሆነ መለየት ያለብን ይመስል፣ መላ የወልቃይት ህዝብ ነው እንደዛ የሚፈልገው ወይስ የተወሰኑ ሰዎች ናቸው?
እንደ እኔ ግንዛቤ ከሆነ መላ የወልቃይት ህዝብ ነው። ምክንያቱም ወያኔ በጦርነት ነው ወልቃይት የገባው፣ ተዋግተዋል። ነፍታራሪ የሺ ወንድም እና የእናዝማች ርጋ ልጆች 7 ናቸው፣ 9 ሰዎች ነበሩ። የሱዳን መንግስት አሳልፎ የሰጣቸውና ወያኔ የት እንዳደረሳቸው የማይታወቁ የወልቃይት ባላባቶች ነበሩ የጨረሳቸው። በጉልበት እኮ ነው ወያኔ የመጣው እዛ ሀገር፣ በፍቅር አይደለም።
አብሮ እንዲመለስ ጉልበትማ እንግዲህ ኢህአፓ የኢትዮጵያ ህዝባዊ አብዮታዊ ፓርቲም የኢትዮጵያ ነው፣ ተዋግቶ ነው የገባው። ተዋግቶ መግባት እንደ ዋና ምክንያት ሊሆን አይችልም።
ኦኬ፣ እንደዛ ከሆነ ነው የምልሽ። አሁን እነዚህ ሰዎች ትግራይ ውስጥ ለመቆየት የሚፈልጉ ከሆነ ለምንድን ነው ዛሬ ጎንደርን አጨናንቀውት ያለ? ብዙዎቹ የወልቃይት ተወላጆች እኮ ጎንደር ከተማ ነው ያሉ። ሸሽተው የመጡት ወደ ጎንደር እኮ ነው፣ ወደ መቀሌ አልሄዱም። እነ ኮሎኔል ደመቀ በቲፒኤልኤፍ ውስጥ ገብተው ቢዋጉም በቲፒኤልኤፍ ውስጥ ገብተው የተዋጉ እኔም አቃቸው ከያፓ ይከዱ እየሄዱ የጎንደር ከተማ ልጆች አቃለሁ ሄደው የተዋጉ ትግሬዎች ስለሆኑ አይደለም። ሶስተኛ የወልቃይት ሰዎች 50,000 ፊርማ አስፈርመው ነው እነዚህን የወልቃይት የአማራነት ጥያቄ ብለው ያነሱት ሰዎች 50,000 ሰዎች አስፈርመው ነው ይሄን ጥያቄ ያቀረቡት። ስለዚህ መንግስት ምንድን ነው ምላሹ መሆን ያለበት? ራሱ ባወጣው ህገ መንግስት መሰረት በስነ ስርዓት በህግ ጠይቀዋል። በህግ ይገባቸዋል አይገባቸውም የሚለው ሃውስ ኦፍ ፌዴሬሽን የሚባል አለ። ትግርኛ መናገር ብቻውን በቂ አይደለም። የጂኦግራፊ አቀማመጥ፣ የታሪክ ትስስር፣ የኢኮኖሚ ትስስር፣ እምነቱ፣ ሳይኮሎጂው እነሱ እኮ ጎንደሬም ነን የማይሉበት ጊዜ አውቅ ነበር። ወልቃይት ነን ነው የሚሉት።
አስታውሳለሁ እሱንን። እኛ ትግሬም አይደለንም አማራም አይደለንም ወልቃይት ነን ይሉ ነበር። እኔም ሰው የሰማሁት ያኔ እንደዛ ነው እዛው ራሳቸው የሚናገሩት።
አዎ፣ አሁን ግን ባለው ስርዓት እኔ በጣም ነው የማዝነው። በእውነት ነው የምልሽ፣ በጣም ነው የማዝነው። አንድ መንግስት ልክ እንደ ሩዋንዳ ሩዋንዳ የተደረገው ይሄን ነው፣ ካርድ እየሰጡ ወይ ትግሬ ነኝ በል ወይንም አማራ ነኝ በል ይላል። እንደው
እዛ ላይ ትግራይ ሁሌ ተጠራጥሮ አያውቅም። ሁሌም የትግራይ ተወላጅ ነኝ ትግሬ ነኝ ሁሌም እንደዛ ነው የሚለው። ችግር የለበትም በትግራይ በኩል።
ካርድ መስጠት ያስፈልጋል ወይ ለህዝባችን?
አሁን ወደ ዶክተር ገላዲዮስ ልመለስ።
የእኔ ስጋት ከመጀመሪያውንም ይሄ ቋንቋና ጎሳ የሚባል ነገር ነው። አሁን እሱ ባይኖር ኖሮ እኮ የሁሉ የምንነጋገርበት ጉዳይ እንደ ችግር አይፈጠርም ነበር። የሆነ ሆነ ግን ተፈጥሯል። አሁን በቋንቋ መሆን የለበትም ቢልም ዶክተር አለማንተ በቋንቋ ስለሆነ ምን እናድርግ የሚለው ለወደፊት እንነጋገርበት እንችላለን። አሁን መናገር የምፈልገው ምንድን ነው፣ እኔ ስከታተለው ነበር ይሄ ወልቃይት ጉዳይ በውዝ ረገድ። አጋጣሚ ሆነም አዳነች እንደጠቀሽው እኔም አውቀዋለሁ ቦታውን፣ የተሰለምትም አውቀዋለሁ ወልቃይትም አውቀዋለሁ። እንዲያውም በዛ አድርጌ ነው ወደ ሱዳን እሱ ወጣም በዛ ነው የወጣሁት እና ደረመት ከተማው ራሱ አውቀዋለሁ፣ ቃፍታ አውቀዋለሁ። ከቃፍታ በኋላ ትንሽ የራቀም ስለሚሄድ ወደ ሱዳን እየተጠጋ ነው የሚሄደው። እስከዛው ጊዜ ድረስ በሙሉ ግን መንደሮችን ሳይቀር አይቻቸዋለሁ። አሁን ምንድን ነው በቅርቡ ግን ስከታተል አራት ቪዲዮ አይቻለሁ። እንግዲህ አሁን እነ ኮሎኔል ደመቀ ያነሱት ነገር እንዲያውም ተገቢ ነው። በሰላማዊ መንገድ ጥያቄ ያለን ብለው ቀርበው ነው እንግዲህ በህግ እንዲያውም እንደ ኦሮሚያ ሳይሆን በሰላማዊ መንገድ ይህን ያህል ጥያቄ ይህን ያህል ፔቲሽን አቅርበናል ብለው ነው የተሰለፉት። እሱ መብታቸው ነው። ነገር ግን ሁለት ቪዲዮ ያየኋቸው እኛ የትግራይ አይደለንም አማሮች ነን፣ ሰው ተሰብስቧል እየሰበኩ ነው እየተናገሩ ነው እንደዛ የሚል እንቅስቃሴ እንዳለ መብታችን ይጠበቅልን እንደ ድሮ ወደ ጎንደር እንመለስ ነው። ሌላ ሁለት ቪዲዮ ያየሁት ደግሞ በትግራይ ቲቪ የቀረበ ነው፣ በትግርኛ ነው እንግዲህ። እዛ ላይ ደግሞ ህዝቡ ተሰብስቦ የወልቃይት ህዝብ በጣም ብዙ ሰው ነው ተሰብስቦ፣ የጸገዴም ተሰብስቦ እኛ ከጥንት ጀምረን የትግራይ ሰዎች ነን፣ ማን ነው ማንነታችን የሚነግረን? እነዚህ አሁን ወዲያና ወደ የሚራወጡት ያሉት እኛን አይወክሉንም ብሎ ተናግረዋል። እንግዲህ የተጽዕኖ ተደርጎባቸው ይሁን በፍላጎታቸው ይሁን የማውቀው ነገር የለም፣ ግን ሰምቻለሁ። በጣም ብዙ ሰው ነው ደግሞ አሁን በሙሉ ነው ብለዋል። እንግዲህ ዶክተር አለማንተ በሙሉ ነው እንደዛ የሚሉት እሱ እኔ በጥያቄ መልክ ነው የማስቀምጠው። ምክንያቱም አሁን የሆነ ችግር ተፈጥሯል። እንደ ድሮ ወልቃይቴ ነው ብሎ የሚቀጥልበት ሁኔታ አልተፈጠረም። የትግራይ ሰው ነን ይላሉ፣ ከትግራይ ነው የሚስተዳደሩት። ብዙ ነገር ለውጣል በ25 ዓመታት እና እሱን ማየት ይኖርብናል። እኛ አሁን የእኔ እንደ መፍትሄ በኋላ እነጋገርበታልሽ እንጂ በሰላማዊ መንገድ ይሄ ነገር ቢፈታ የተሻለ ነው የሆነው፣ አለዛ ችግር ውስጥ ነው የምንገባ።
ኢትዮጵያ ውስጥ እንደሚታወቀው ከ80 በላይ ብሔር ብሔረሰቦች እንዳሉ ነው የሚነገረው። አሁን ግን ምንድን ነው የሚባል ያለው በተለይ በተቃዋሚዎች አካባቢ የሚሰማው ነገር አማሮችና ኦሮሞዎች አብሮ መስራት አለባቸው የሚባል አነጋገር ይሰነዘራል። ከዚህ ሁሉ ተመርጠው ከዚህ ሁሉ ህዝብ ተመርጠው አማሮችና ኦሮሞዎች የሚሰሩበት ምክንያት ምንድን ነው? ለአሁኑ ለፖለቲካ ፍጆታ ነው ወይስ እውነት ታምኖበት ነው? በዶክተር አለማንተ ሊጀምር እንደገና።
አብረው የሚሰሩበት ምክንያት ሁለቱም ተጨቋኞችም ስለሆኑ በሞግዚትነት የሚተዳደሩ ስለሆኑ ሁለተኛ ከኢትዮጵያ ህዝብ 70% የሚሆነውን የሚይዙት እነዚህ ሁለት ናቸው። በኢትዮጵያዊነት በእኩልነት ሁሉም ብሔረሰቦች እኩል የሆኑበት ስርዓት ይኑር ማለት አንድ ነገር ነው። እሱ እኔ ማምንበት ነው። ይሄን ለማድረግ ግን በሞግዚትነት አይደለም። እኩልነት ከተባለ እኩል በስልጣን ተካፋይ መሆን አለባቸው። አሁን በቅርቡ በመተማ አካባቢ በቅማንቶች ሳቢያ የጥቂት የትግራይ ተወላጆች ንብረት ስለወደመ በአይካ ፎረም በመሳሰሉት ትግሮች እንደዚህ ተደረጉ ምናምን ሲባል አንልብ ያለው ለምንድን ነው? ያን ጊዜ አማሮች እንደዛ በሺህ የሚቆጠሩ ሲበደሉ በትግራይ ወንድሞቻችን ያልተነሳው ለምንድን ነው?
ይሄ ከተባለ እንግዲህ አሁን በቅርቡ እኮ ጎንደር የስንት የትግራይ ተወላጆች ሆቴሎች ተቃጥለዋል። በዛ ምክንያት የትግራይ ተወላጆች ከጎንደር እየወጡ ነው የሚባለው። እንዳሉት የጎንደርና የትግራይ ህዝብ እንዲሁም የኤርትራ ተወላጆች አብረው የኖሩ፣ አብረው የተዋለዱ፣ አብረው የተጋቡ፣ የውጭ ኃይልን አብረው የተዋጉ ናቸው። አሁን በቅርቡ የስንት የትግራይ ሆቴሎች ንብረቶች ምኖች ተቃጥለው እየወጡ ነው የሚባል ያለ እሱማ ከተባለ
ልክ ነው። እኔ የትግራይ ተወላጅ በመሆኑ አንድ ሰው ወይም ባለ ሆቴል ወይም ባለ ንብረት ንብረቱ ሊቃጠልበት አይገባም። እኔ እሱን የምደግፍ ሰው አይደለሁም። ግን በእናንተ ሬዲዮ እንኳን የተገለጸው ምንድን ነው? የትግራይ ተወላጅ በመሆናቸው አይደለም። እነዚህ ሰዎች የወያኔ አገልጋዮች ናቸው፣ ምስጢር አቀባዮች፣ የኢንቴሊጀንስ ስራ የሚሰሩላቸው ሰዎች ስለሆኑ ነው። የአማራ ሰዎች የአማራ ተወላጆች ራሳቸው ሆቴሎች ተቃጥለዋል
አይደለንም ብለዋል። እነሱ ትንንሽ ሳይቀር እኮ ነው የተቃጠለ ነው የሚባሉት። ማጣራት ያስፈልጋል። እውነት ናቸው ወይ የሚለው ታዲያ ወዳጆቻችን ነበሩ ሊሏቸው ነው እንዴ ካቃጠሉባቸው?
እሺ ወይዘሮ አዳሪ ተቃጥሎም ቢሆን ነው የምልሽ፣ ተቃጥሎም ቢሆን ቅድም ዶክተር ገላውዲዮስ ይሄን ያነሳ ይመስለኛል። እኔም ደጋግሜ ያነሳለሁ፣ በቋንቋ ስትፈርጂ ህዝብን ይሄ እንደሚመጣ ለምን አያውቁትም? ከዚህ የባሰ ነገር እኮ ሊመጣ ነው።
አሁን ወደ ዶክተር ግላውዲዮስ አርአያ።
ምንድን ነው እኔ አቋም፣ አማራና ኦሮሞ ሰነስ በመንግስት ላይ ይሁን በወያኔ ይሁን በትግራይ ይሁን ግልጽ አይደለም ነገሩ፣ ግን እንደዛ ነው የሚመስለው። እንደዛ ከማለት እነዚህ ሰዎች በእውነት ለኢትዮጵያ የሚቆረቆሩ ቢሆኑ ሁለት ሰዎች እንደዛ ብሎ ጽፈዋል። እንዲያውም ምሁራን ናቸው። በጣም ነው ያዘንኩት። እንደዛ ከሚሉ የኢትዮጵያ ህዝብ ሰነስ እንኳን ቢሉ እንዲያውም ለትግራይ ህዝብ ሳይቀር ጥሪ ቢያደርጉ የእውነት ተቆርቋሪ መሆናቸውን ማየት ይችል ነበር። ሁለት ብሔር ብቻ ጠቅሰህ ተነስ ማለት ግን ትክክል አይመስለኝም። በዛም መሆን አልነበረበትም። ዋናው ነገር ግን እዚህ የተደረሰው እኔ የሚመስለኝ ወያኔ ዘረኛ ነው፣ ወያኔ ከፋፈለን በዘር በቋንቋ በምናምን 25 ዓመት ሰማ ነው ይሄ ነገር። እኔ ደግሞ በጣም የገረመኝና ያሳዘነኝ እሺ ወያኔ ዘረኛ ይሆን ዳያስፖራ ያለው ኢትዮጵያዊ ምን ቢሆን ነው አንድ ቤተክርስቲያን ውስጥ እንኳን መጸለይ አይችልም? ዋሽንግተን ዲሲ አንቺ አዳነች ታውቂዋለሽ፣ ማት የተከፋፈለ ነው እንዴ? እነሱ ከፋፍለውና አንድ እንሆን እንኳን አልተባለም። ምሁሩ እንኳን ይህንን አጀንዳ ይዞ መቅረብ ነበረበት። እርግጥ ነው አሁን የኢህአዴግ ነገር መጥተዋል፣ ዋናው ወያኔ ነው። ይሄ የሚያጠራጥርና የሚያከራክርም አይደለም። ምክንያቱም እነሱ ናቸው ያቸነፉት ደርግ፣ እነሱ ነው ስልጣን የያዙት፣ እነዛም አብረዋቸው እንትን አሉ ማለት ነው፣ ኢህአዴግ አቋቋሙ። ነገር ግን ብዙ ጊዜ የረሳ ነው ነው እንጂ ከታሪክም አንጻር ካየ ነው የመደብ ትንታኔያችን እየጠፋ ሄደ እንጂ አንድ የገዢ መደብ ተፈጥሯል ኢትዮጵያ ውስጥ በዚህ ባለፈው 25 ዓመት። በጥቅምም ይሁን በምን ይሁን በተለያየ መልክ ተሳስረዋል። በእዴን እኮ ኢህአፓ ነው የነበረው። ኢህአፓን ትቶ ከትግራይ ጋር ሆኖ ፒዲኤም የሚል ነገር እሱን ትቶ አማራ ብሔር ብሎ ስሙን ቀየረ። እነሱም እኮ መጠየቅ ይችላሉ። ሞግዚትነት ብቻ እኮ አይደለም። አይ እኛ አማራ እንልም፣ በድሯችን ኢህአፓ ኢትዮጵያን ብለን መቀጠል የምንፈልገው ማለትም እኮ ይችሉ ነበር። አላደረጉትም። ከጥቅም ጋር የተሳሰረ ከገዢ መደብ ጋር የተሳሰረ ብዙ ነገር አለ። በዓለም አቀፍ ደረጃ የሚከሰት ነው እንጂ ለእኛ ብቻ አይደለም፣ በኢትዮጵያ ብቻ አይደለም ይህ ነገር የሚከሰተው። ኦህዴድም በለው የደቡብ በለው ሌሎችም አራቱም አብሮ ነው የሚገዙት ያለው ኢትዮጵያ። ዋናው ግን ወያኔ ነው። ይሄ የሚያጠራጥር አይደለም።
አንድ ግን እዚህ ላይ ይሄ ወያኔን የሚገዛው የሚባለው መጀመሪያ በህወሓት የበላይነት ወይም መሪነት እንደነበረ ምንም የሚያጠራጥር ነገር አይደለም። አሁን ግን ቀስ በቀስ ሁኔታውን ስናየው ጠቅላይ ሚኒስትሩ ወላይታ ናቸው፣ መከላከያ ሚኒስትሩ ኦሮሞ ናቸው፣ ሁለት ምክትል ጠቅላይ ሚኒስትሮች አንዱ የትግራይ አንዱ የአማራ ነው። ይሄን ነገር እንዴት ነው የምናየው? ዶክተር ብርሃኑ መንግስቱ
እኔ ግን አሁን ወደ መጨረሻ የተጠየቀው ጥያቄ ሳይሆን ከተባሉት አንዳንድ ነገሮች ተቁሜ እኔ በሚገባኝ የኢትዮጵያን ችግር እንዴት እንፍታው ወደሚለው እንዲሄድ ፈልጋለሁ ከተፈቀደልኝ።
እሺ
ባለፈው ማተኮሩ ያለብኝ ችግር እኔ የጊዜውን ጥያቄ ሊመልስ አይችልም።
የትግሬ ህዝብና ሌላው ህዝብ የሚለው አቀራረብ አጥፊ እንጂ አልሚ ይችላል አይደለም። ይሄ ነገር ካወቃቀሩም ካፈጻጸሙም ብዙ ችግሮች ስለተፈጠሩ ውይይቱ በመንግስትም በአማራጭ ኃይሎችም ካሉ ግን ከህዝብ በተውጣጣ ወገኖች መካከል በቀሳውስቱም በእስላሞቹም በክርስቲያኖቹም በተውጣጣ ህዝብ መካከል ውይይት ሊከፈት ጥሩ ይመስለኛል። ችግሮቹን መርምሮ አናላይዝ አድርጎ ለሚያስፈልጋቸው ባለስልጣኖች አቅርቦ በዚህ ሀገር የተቋቋምናለን ኢትዮጵያ ካሉ ሽማግሌዎች ቲሞች አሉ ከነሱ ጋር ለመስራት እየሞከርን ነው። ይሄ ነገር በቅርቡ ሰፊ የሆነ ውይይት ተጠርቶ እናንተ ሽምግልና የምትሉት የአደግን እድሜ ለማራዘም ነው የሚሉ ሰዎች አሉ። እኛ የገሌ እድሜ የገሌ ይጠር ለማለት ሳይሆን ውሳኔ ባለው በሁለት ወር ውስጥ እንዲናረጋለን በሶስት ወር ውስጥ እንዲናረጋለን የሚል ሰፊ ውይይት ቢከፈትና ያንን ደግሞ የኢትዮጵያ ህዝብ ጊዜ ቢሰጥ ለዚያ በዚያ ውይይት ላይ ቋሚ የሆኑ ለውጣዊ የሆኑ ነገሮች ለማምጣት ይቻላል። ያለበለዚያ ችግር ውስጥ እየገባን ነው ነው ምለው።
አሁን ደግሞ ወደ ዶክተር ግላዲስ ልመለስና ቅድም ያነሳሁት ነጥብ ነበረ በአሁኑ ጊዜ ወያኔ እንደፈለገ የሚመራው በወያኔ የሚመራ መንግስት የሚባለው ጠቅላይ ሚኒስትሩ ወላይታ ናቸው፣ መከላከያ ሚኒስትሩ ኦሮሞ ናቸው፣ ኦሮሞዎች በብዙ ቦታ ስልጣን ላይ ያሉ፣ ምክትል ጠቅላይ ሚኒስትሮች ሁለቱም የትግራይና የአማራ ተወላጆች ናቸው። እንደዚህ እየተበሳጠረ ነው እናየውና እንዴት ነው ይሄን ነገር እንዴት ታያታላችሁ የሚለው የሚለሱ ትንሽ መርሰጣችሁ ወደ ማጠቃለያ እንድትሄዱልኝ ነው እንግዲህ የምፈልገው። ዶክተር ገላዲዮስ
እኔ ቀደም እንዳልኩት ነው እንግዲህ ምንድነው መንግስቱ ውስጥ ስልጣን የተያዘው ወያኔ መሆኑን አንድም ሁለትም የለውም የታወቀ ነው። ምክንያቱም እነሱ ናቸው ደርግንም ያቸነፉት። ግን ምንድነው ቀደም እንደጠቀስኩት ከወያኔ ጋር የሚሰሩ ድርጅቶች ሶስቱ ማለት ነው ኦህዴድ አለ፣ ደቡብ አለ፣ ብአዴን አለ፣ እነሱም አሉ። እና ዝም ብዬ ተቀጥያ አንዳንድ ሰዎች የሚጽፉትን ሰማለሁ። አንዳንድ ጊዜ ይሰድቧቸዋል። ዶክተር ብርሃኑን ቅድም እንደጠቀሰው ወይ ሆዳም ይሏቸዋል ወይም ተጠቃሚ ይሏቸዋል። ይህም በዛ ደረጃ ብቻ አይደለም፣ ውስብስብ ያለ ነገር ነው። የፖለቲካና የታሪክ ትንታኔ ካደረግ እነዚህ ሰዎች ጥቅምም አላቸው። የገዙን ያሉት የወሰኑን ያሉት ፖሊሲ ያረካል፣ ከታች ያለውን ሰቦርዲኔት ያዛሉ፣ ብዙ ነገር ያደርጋሉ በመንግስት ውስጥ። ከነሱ ውጭ ደግሞ ከወያኔ እኮ በቀላሉ መግዛት አይችልም። በደንብ ካየ ነው ስለ አብረው ነው እንትን ሚሊት ያሉት። ይህንን በጥልቀት ማየት ይኖርብናል። ቅድም ለጠቀስኩ ደጋግሜ በኢትዮጵያዊነት ነገር ብንነሳ ምን ማድረግ አለብን የሚለው አንድ አሁን በቅርቡ የጻፍኩት አለ ፓን ኢትዮጵያን አጀንዳ የሚል እድል ካጋጠማችሁ ሁለቱ ፕሮፌሰሮች ብታዩት ጥሩ ነው። እዛ ምንድን ነው መለው ያለሁት እኔ ኢትዮጵያውያን ምሁራን አገር ወዳድ የሆኑ ለሀገር የሚቆረቆሩ ተፈላልገው አንድ ግብረ ኃይል ያቋቁሙ ነው ብለው ያለሁት። ግብረ ኃይሉ ደግሞ ሆን ተብሎ ከሁሉ አማራ፣ ትግራይ፣ ኦሮሞ ሁሉም ያለበት ከተቻለ ሁሉም፣ አለዛ ግን ዋና ዋናዎች እንኳን ብናስቀምጥ ተወያይተን ምን እናድርግ፣ ከዚህ የባሰ እንዳይመጣ ምን ማድረግ ይኖርብናል ብለን ግብረ ኃይሉ አንድ የሆነ ነገር እንዲሰራ ነው። በሀሳብ ደረጃ ግን ያቀረብኩት ምንድን ነው አንድ አንድነትን ለማጠናከር በሀገር ደረጃ ማሰብና በግብርም ማሳየት የጎሳና የዘር አጀንዳ ሁሉ ማስወገድ፣ የብሔርና የክልል አጀንዳዎች ለሀገር አቀፍ አጀንዳ ተቃራኒ ተቀናቃኝ መሆን የለባቸውም ነው ላይ ያለው። የጎሳ ብቻ ሳይሆን የሃይማኖትም ጭምር ልዩነቶች እንዳይዳብሩ እንዳይሰፉ በተቻለ መጠን መጠንቀቅ፣ እነዚህ ሰዎች ኃላፊነት ወስደው የእነዚህ ሰዎች ንቃተ ህሊና መቀየር አለ ማስተማራት ይኖርባቸዋል። ሰፊ አገር አቀፍ አጀንዳ ለመተግበር ከተፈለገ ኢትዮጵያን በሙሉ የሚሳተፉበት መድረኮች ድሮ ነበሩ፣ አሁን የሉም። እነሱን መድረኮች እንደገና መመለስ ይኖርብናል። ያ ግብረ ኃይሉ ነው የሚያደርገው እንግዲህ ሁሉ ነገር። መጨረሻ በተቻለ መጠን ኢትዮጵያን የሚወክሉ አርማዎች እንደ ባንዴራ ለምሳሌ ወይም የድሮ ጀግኖች እንደ ባልቻ አባነፍሶ እንደ አሉላ እንደ በላይ ዘለቀ እነሱን ለኢትዮጵያ ነው የሞቱት። አጼዎች እንኳን ለኢትዮጵያ ነው የሞቱት። ይሄን ሁሉ እኮ እየተረሳ ነው ያለው። አገር የሚያስተዳድር ሁሉ እና አጼ ቴድሮስ እና አጼ ዮሐንስ እና ምኒልክ አድዋ ሄደው የተዋጉት ይሄን ሁሉ እያነሳን ማስተማር ይኖርብናል ህዝቡን። ይሄ ሁሉ ካደረግ ሰው ይመለሳል እና ተስፋ ማረጋለሁ። የሩዋንዳ የምናምን እንኳን አልቀበለውም ግን ችግር ይገጥመናል። ሞቴው ይሄ ነው።
እሺ ዶክተር አደማንተ።
አይ አሁን ሁለቱም ወንድሞች የተናገሩት እንዳለ ሆኖ በዝርዝር ያሰብኩበት ጉዳይ አይደለም አሁን እነሱ ያቀረቡት። ግን በተለይ ብሔራዊ አጀንዳ የሚቀርጹ ወገኖችን ማሰባሰብ የተባለው ሀሳብ በዶክተር ግላውዲዮስ የተገለጸው በጣም ሙሉ በሙሉ የምስማማበት ነገር፣ ከሁሉም ኢትዮጵያዊ ወገን የተውጣጣ ምሁራዊ ጥናት የያዙ ሰዎች ሊገኙበት ጥሩ ነው። በነገራችን ላይ ኢትዮጵያዊነት ብለን አንድ ስብስብ ፈጥረን አሁን ባለፈው ቅዳሜ ዕለት ስብሰባ አድርገን ነበር ዋሽንግተን ዲሲ። አሁን ያለው የጎሳ ፌዴሬሽን ወይም ብሔር እንደምትዋጭ የብሔር ፌዴሬሽን ሊያመጣ የሚችለውን ጠንቅ ሁሉ ያስተማሩን ግለሰቦች አሉ። ሌሎችም የህገ መንግስት ጥያቄዎች ሁሉ አሉ። እኔም በበኩል ሌላ ባለፈው አመት ያቀረብኩት ስለ ህገ መንግስት አንዳንድ ጥያቄዎች ያለው ህገ መንግስት ጉድለቶች ማለት ነው፣ ለወደፊቱ መታረም ያለባቸው ብያሰብኳቸውን ያቀረብኩበት አለ። ሌሎች ምሁራን አቅርበዋል። ነገር ግን ወደ መፍትሄ ስንመለስ አንዱ ይሄ መሰረታዊ መፍትሄ ይሆናል። ሌላው እነዚህ ምሁራን ተሰብስቦ ጥናቶች እያደረጉ ሀሳብ በሚያቀርቡበት ጊዜ እኔ እንደመነሻ ሀሳብ ማየው ምንድን ነው፣ ይሄ የጎሰኝነት ወይም የብሔርተኝነትን አስተሳሰብ ከኢትዮጵያ ህገ መንግስት ማውጣት አለብን። ምን ማለቴ ነው? በቋንቋ ብቻ የተመሰረተ አስተሳሰብ አሁን ያየነውን ችግር ያመጣል። ከዚህ የባሰ ነገር ወደፊት ይጠብቀናል። መሪዎቻችን ይሄን ካልተገነዘቡ የሚገነዘቡ ይመስለኛል፣ ካልተገነዘቡ ግን እጅግ ትልቅ ስህተት እየሰሩ ነው። የት ነው የት ሀገር ነው በጎሳ ፌዴሬሽን ቋሚነት ያገኘ አገር የትኛው ነው? እያየ ነው። ሶቪየት ህብረት፣ ዩጎዝላቪያ፣ ቼኮስሎቫኪያ አሁን እንኳ በሶቪየት ህብረት ፈርሶ እንኳ ራሻ ተብሎ ከራሻ ውስጥ እነ ቼችኒያ ምናምን እና ዳገስታን ምናምን የሚባሉት ሌላ ፍላጎት ያላቸው ለመገንጠል ይፈልጋሉ። ዩክሬን ምስራቁ ክፍል ወደ ራሻ ለመሄድ ይፈልጋል፣ ልክ እንደ ወልቃይት ማለት ነው። ሌላ አማራጭ መኖር አለበት። አማራጩ የብሔር ጥያቄ ምናምን በሚለው ስር ሳይሆን እሱ እንዳንድ መለኪያ ሆኖ ሌሎች መለኪያዎችን ጭምር የህዝብ ቁጥር ብዛት፣ የሰፈረበት መሬት ስፋት እና ጥበት፣ ያለው የተፈጥሮ ሀብት ትንሽ ነው ትልቅ ነው ተብሎ ተመዝኖ ታሪክን፣ ጂኦግራፊን፣ የመሬት አቀማመጥን፣ የኢኮኖሚ ግንኙነቶችን፣ የባህል ግንኙነቶችን እነዚህ ሁሉ ያካተተ በደንብ ጥናት የተደረገበት መዋቅር ነው መፈጠር ያለበት። እርግጥ መጨረሻ በስምምነት ነው። ከዚህ ሁሉ በላይ ደግሞ የህዝብ ፈቃድ፣ ህዝቡ የሚፈልገው የትኛው ነው፣ አንድ አካባቢ ያለው ህዝብ የሚፈልገው ምን አይነት ምርጫ ነው የሚለውን ያካተተ መሆን አለበት። የፖለቲካ ፓርቲዎች አደረጃጀትን የተመለከተ ጥናት ያስፈልጋል። በዘር ላይ በጎሳ ላይ የተመሰረተ የፖለቲካ ድርጅት እኔ በበኩሌ ባይፈቀድ ጥሩ ነው እላለሁ። የሚፈቀድ ደግሞ ከሆነ አንድ ጊዜ ተፈጥረዋል ምን ልናረጋቸው እንችላለን የሚባል ከሆነ ደግሞ እነዚህ የጎሳ ድርጅቶች ቢያንስ ከራሳቸው ጎሳ ክልል ውጪ ሌሎች ሁለትና ሶስት ጎሳዎች ከሚኖሩበት አካባቢ ድጋፍ እንዳላቸው የሚያሳይ በምርጫ ጊዜ ማለት ነው ማሳየት መቻል አለባቸው። ወይንም ደግሞ እነዚህ ፓርቲዎች ከሌላ ኢትዮጵያውያን አባሎች የሚወስዱ ወይም የሚያካትቱ መሆናቸውን የሚያረጋግጥ ህግ መውጣት አለበት። መጨረሻ ምለው አንድ ተቋም መፈጠር አለበት በመንግስት። ይሄ ተቋም ምንድን ነው? አድሎ እንዳይፈጸም በመንግስት ስራ አቀጣጠር፣ በትምህርት፣ በኢኮኖሚ ልማት፣ በመሳሰሉት ነገሮች አንዱ ሪጅን የተበደለ ሌላው የተጠቀመ በማይመስል መንገድ የሚቆጣጠር ተቋም ሊደረግና ማለት ይሄ ዲስክሪሚኔሽን የሚባለው ነገር በኤትኒክ ቤዚስ ዲስክሪሚኔሽን እንዳይኖር ሁሉም በእኩልነት እንዲታይ የሚያደርግ ይህን የሚቆጣጠር ማዕከላዊ መዋቅር መኖር አለበት እና ህግ በዚህ መልክ መውጣት ያለበት ይመስለኛል።
ይሄ አንድ ሁለት ነገሮች ለማለት እችላለሁ።
እሺ፣ ባጭሩ
በጊዜው የተደራጁ የሽምግልና ስርዓት መስራት የሚፈልጉ ስላሉ በእነሱና በመንግስት አማራጭ ኃይሎች ግፊነት ይሄ ነገር ቶሎ በአገር ታውቆ ይሄ ነገር የተጀመረው ሰዓት እንዳይገፋ መቆም አለበት። ከዚያ በኋላ ዘላቂ የሆኑ ረጅም ጊዜ የሚጠይቁ ብዙ ውይይት የሚጠይቁ ነገሮች ማድረግ እንችላለን። በአጭር ጊዜ ውስጥ ዘላቂ ነገሮችን ረጅም ነገሮችን የምናስተካክልበት መንገድ ቢቀረጽ ጥሩ ይመስለኛል።
ዶክተር ብርሃኑ መንግስቱ፣ ዶክተር ግላውዴ ሳርአያ፣ ዶክተር አለማንተ ገብረስላሴ ለሰጣችሁን ሰፊ ማብራሪያ በጣም እናመሰግናለን።
እኛም እናመሰግናለን።
እኔም አመሰግናለሁ። ይዘራዳኔ